ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት ከምናቀርብላችሁ ጉዳዮች መካከል
አስር ሰውን ፖሊስ ያደረገ 20 ሰውን ፖሊስ ያደረገ ሪስፖንሲቢሊቲ ነው ልክ የሆነ ሰው ፖሊስ ያደረገ ያንን ሪስፖንሲቢሊቲ መወጣት መቻላለን ማለትና ያ ሪስፖንሲቢሊቲ ደግሞ ምንድነው ካንተ ጋር በጣም ፖዚቲቭ የሆነ አውንታይ ስለዚህን ከዚህ ላይ አቀራረብ የሚችል ፖዚቲቭ የሆነ አውንታይ ስለዚህን የሚፈጥሩ ኮንተንቶችን ብቻ አፍጣን
ማህበራዊ መገናኛዎች ላይ የተለያዩ ዘቶችን በማጋራት የገቢ ምንጫቸውን ካሳደጉ ወጣቶች መካከል አንዱ ራቼ ተስፋዬ ነው። የማህበራዊ መገናኛዎችን ኢኮኖሚያዊ አበርክቶት በተመለከተ ቆየት ብሎ ሐሳቡን ያጋራናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ የምስልና ድምጽ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያ ውስጥ ከ6.5 ሚሊዮን በላይ የማህበራዊ ሚዲያ ተጠቃሚዎች እንዳሉ መረጃዎች ያሳያሉ። ከነዚህ መካከል በማህበራዊ መገናኛዎች ላይ የተለያዩ ዘቶችን በማጋራት የገቢ ምንጫቸውን ያሳደጉ ወጣቶች ቁጥር እየጨመረ መምጣቱም ይነገራል። ከነዚህ መካከል አንዱ ራቼ ተስፋዬ ነው። ራቼ የባንክ ስራውን ሙሉ በመተው ሙሉ ጊዜውን መተዳደሪያውን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ላይ ካደረገ ሰነባብቷል። ዩቲዩብ እና ፌስቡክን ሳይጨምር በቲክቶክ ላይ ብቻ ከ835000 በላይ ተከታዮች እንዳሉትም ይገልጻል። ደረጀ ደስታ ከራቼ ጋር አጭር ቆይታ አድርጓል። በመቀጠል ይቀርባል።
እኔ ያው ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ እና ፌስቡክ ላይ ሞር ኦፍ በቪዲዮ ማህበራዊ ጉዳዮች ላይ ሳታየር ኮሜዲ ነው የምሰራው። ማህበራዊ ጉዳዮችን እያነሳ ማህበራዊ ጉዳዮች ላይ እንሰራ።
ሙሉ ጊዜህን ለዚህ ሰጥተህ ነው የምትሰራው?
ከዚህ ፊት ሌላ ስራ ሰራ ነበር፣ ግን ይሄኛው ስራ ነው የነፍስ ጥሪ ነው የሚባለው። የነፍስ ጥሪ ሙሉ ለሙሉ ወደ ሶሻል ሚዲያ ሽፍት አድርጌያለሁ። ድርጅት ቢኖረኝም ኢንተርቴይንመንት ስራችሁ ኢንተርቴይንመንት የሚል ድርጅት ቢኖረኝም ብዙውን ስራ ግን ሶሻል ሚዲያ ላይ ነው የምሰራው። ዩቲዩብ ላይ ነው የምሰራው።
ማህበራዊ ሚዲያ ያን ያህል ይከፍላል? ለኑሮ የሚሆን ገቢ ያስገኛል?
አዎ በደንብ ይከፍላል፣ ያኖራል። አሁን በተለይ ደግሞ እንደዚህ ኢንፍሉዌንስ እያደረግህ ስትመጣ፣ ሰው ጋር ያለህ ተቀባይነት እያደገ ሲመጣ ብዙ ወይዎች አሉ ኢንካምን የምታገኝበት። ያው አርቲስት መሆን ማለት ነው። አሁን ሺፍት እያደረገ አይደል አለም ራሱ። አብዛኛው ነገር ወደ ሶሻል ሚዲያ መጥቷል እና ሶሻል ሚዲያ ላይ አክቲቭሊ ፓርቲሲፔት የሚያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርግ ሰው ያው አርቲስት ነው። አዘይንድ እና በጣም ይከፍላል። ፕሮሞሽን ትሰራለህ፣ ኢንጌጅመንት ጥሩ ነው። ፕሮሞሽኖችን ቀጥታ ወደ አንተ ነው የሚመጡት ማለት ነው። በዛ በጣም ቆንጆ ነው።
ምናልባት ኢኮኖሚ ጠቀሜታውን እንድናይ ምን ያህል ገቢ እንደምታገኝበት ልትነግረን ትችላለህ?
እሱ እንኳን አንጻራዊ ነው፣ ይሄ የሚባል አይደለም። ግን ጥሩ ነው፣ በጣም ጥሩ ነው። በሚሚርትለው
በአማካይ ወይም አካባቢውን ማወቅ ይቻላል?
አይ ቆንጆ ነው፣ ቆንጆ ነው። ይሄን ማለት አልችልም፣ ግን ጥሩ ነው። አሁን ፐር ቪዲዮ አንድ ፕሮሞሽን ማስታወቂያ አንድ የአንድ ደቂቃ ማስታወቂያ 80,000 ብር 90,000 ብር ነው የምንሰራው እና በቀን ብር አራትን ማስታወቂያ አምስትን ማስታወቂያ ልትሰራ ትችላለህ። ቆንጆ ነው ማለት ነው። አንድ ቪዲዮ ያው የአንድ ደቂቃ ያለው ደቂቃ ቪዲዮ በ80,000 ብር ሰራ ከሆነ በወር ደግሞ አራትም አምስት የሚሰራ ከሆነ ከፕሮሞሽን ብቻ ይናህል። ቆንጆ ነው፣ ቆንጆ ነው በጣም።
ቲክቶክ ላይ ነው ይሄ? ዩቱብ ላይ ነው?
ቲክቶክ ላይ ነው ይሄ፣ ቲክቶክ ላይ ነው። ዩቱብ እንግዲህ ራሱ ነው ፐር ቪዲዮ የሚከፍልን። ዩቱብ ላይ እንኳን ገና አሁን ነው ወደ ዩቱብ ሙቪ ያደረኩት እንዳልኩ። ራቼ ኢንተርቴይንመንት የሚለውንም በቅርብ ስለሆነ ያቋቋም ነው፣ በቅርብ ነው ወደ ዩቱብ የገባ ነው። የዩቱብ ቢዝነስ ላይ በደንብ ገፍተናል ለማለት እንቸገራለን። የሱን ኢንካም ለማወቅ ግን ኢንካም ጄኔሬት ማድረግ ጀምሯል። ዩቱብም በቅርብ ጊዜ ቢጀመርም እስካሁን ባለው ኢንካም ጄኔሬት ማድረግ ጀምሯል። ግን እኔ ወጣቶችን እንዲሰሩ በጣም ነው ማበረታታው። በጣም እኔ መጀመሪያ ባንክ ቤት ነበር የምሰራ። ከዛ ነው እንግዲህ ይሄኛውን በጣም ለአርቱ ፍቅሩ ስላለኝ ሶሻል ሚዲያ ላይ ለመስራት።
ለምን ያህል ጊዜ ሰርተሃል ባንክ ውስጥ?
አክቹሊ ከባንክ በፊት ሬዲዮ ላይም ሰርቻለሁ፣ የመንግስት ተቋም ላይም ሰርቻለሁ። ባንክ ቤት 1 ዓመት ከ6 ወር እንደዚህ ሰርቻለሁ። ከዛ በፊት የነበረኝ በመንግስት ቢሮም 3 ዓመት 2 ዓመት ሰርቻለሁ። ሬዲዮ ላይም 1 ዓመት ምናምን ሰርቻለሁ።
ድም ወጣቶችን እመክራቸዋለሁ ብለህ ነበረ፣ ምንድን ነው የምትመክራቸው?
ጥሩ ስለሆነ ግን አሁን ሁሉም ወጣት ይህንን መስራት ይችላል ማለት አይደለም። አንድ ሰው ሁሉም ሰው በእኔ አመለካከት ከእግዚአብሔር የሚሰጠው የራሱ ተሰጥኦ ያለው ይመስለኛል። ሁሉም ሰው ሌላው ሰው እንደዚህ ሚዲያ ላይ ለመስራት ነው ተሰጥኦ የሚኖረው፣ ሌላው ደግሞ ኤኒቲንግ ብቻ ሰው ተሰጥኦውን እዚህ ላይ ከሆነ ኮንተንት ክሬተር አይነት ተሰጥኦ ያለው ሰው ሶሻል ሚዲያን ቢጀምር። ሰው አንዳንዴ የተፈጠረለትን ነገር ሲያገኝ ራሱ ብቻ የራሱን ህይወት ብቻ ቀይሮ ሳይሆን የሚያልፈው በአካባቢው ላሉ ሰዎች ለሶሳይቲውም ይጠቅማል ማለት ነው። ለምሳሌ አንድ ወጣት ራሱን መቻሉ የሰላይ ዲፔንድ አለመሆኑ ሀገር ላይ ሸክም አለመሆኑ ለሀገር ኢኮኖሚ አንድ ትልቅ ጥቅም ነው። የራሱን ህይወት ማሻሻል ከዛ አልፎ ደግሞ ያሰ የራሱን ህይወት ካሻሻለ በኋላ ለምሳሌ እኛም የራሱን ድርጅት አቋቁም ያንጥራችን ደርሰናል። በዛ ላይ በሚመጡት ሁለት ወር ውስጥ ወሮች 6 ሰው ምናምን ቀጥራለሁ። ሶ ለ6 ወጣት የሥራ ዕድል ፈጠርኩ ማለት የራሱ የሆነ አውንታዊ ጥቅም አለው ማለት የሀገር ኢኮኖሚ ላይ ይጨምራል።
ማህበራዊ ሚዲያ ብዙ ጊዜ ሲነሳ በጥሩ ጎኑ ብቻ ሳይሆን በአሉታዊ ጎኑም ይነሳል።
እኔ በጣም ሪስፖንሲቢሊቲ ማለብኝ ይያምናለሁ። 10 ሰውም ፎሎ ሲያደርገ 20 ሰውም ፎሎ ሲያደርገ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርገ ያንን ሪስፖንሲቢሊቲ መወጣት መቻላለሁ ማለት እና ያ ሪስፖንሲቢሊቲ ደግሞ ምንድነው? ካንተ ጋር በጣም ፖዚቲቭ የሆነ አውንታዊ ህዝብን ከህዝብ ላይ አቀራረብ የሚችሉ ፖዚቲቭ የሆኑ አውንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ መፍጠር። ብዙ ሰዎች ፎሎወር ለማግኘት ላይክ ለማግኘት ሲሰዳደቡ ሊሉ ይችላሉ። ያ ትክክለኛ ወይ አይደለም። በዛው የሚመጣ ጥቅም በዛው የሚመጣ አውቀና ጥቅሙን ብዛም ነው በዛ ሰውም ለሀገርም ማለት።
ራቼ ተስፋዬ የራቼ ኢንተርቴይንመንት ባለቤት በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ፍግን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ከሷ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ፈጣንነት የጀመረ ፍላጎት ነው ከልጅነት ማለት ነውና ልጅ ያለው ውሾች ነበርኝ አሳድግ ነበር። ግን መጀመሪያ እንደማንኛውም እንደአብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝምና እንስሳ አይቼ ማውቄን ራሱ ትዝ አይለኝም ከ5-6 አመቴ በፊት ማለት እንትን ሚሞሪስ የለም ድመት እና ውሻ የሚባል ነገርና የሆነ ጊዜ ተከራይተን ምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ አርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የኛ ግቢ ማህበረሰብ ምን ብሎ ይነግረኛል ስለምትናከስ ገቢ ድንጋይ ወርውሪባት ይልኛልና ልክ እኔም ስመጣ እዛ ቦታ ጋር ድረስ ድንጋይ ይዤ የወረወርኩባት ነው ማልፎ እዛ ውሻ ላይ ማለት ነውና ለካ አሁን አድጌ ሲገባኝ ውሻ ትጮህ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሩኝ ደብድቢያት የሚለውን ነገር አስተማሩኝና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ ድንጋይ ይዞ ማለት ነውና ከዛ እሷ ውሻ እንደገባች አላቅም ትዘይልኝም ሌላ ውሻ መጣች እሷ እንዴት እንደሆነ አላቅም ብቻ ትሻሻይ ነበር የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴንና ከዛም በቃ የሚያሳዩት ፍቅር ምናምን ሳየው ሰው ልክ እንዳደረለ ገባኝ። በዛ ትንሽ ድሜም ቢሆን ተረዳውኝና ለነሱ ፍቅር መስጠት እንዳለብን ገባኝ። ከዛም የወለደችው ልጅ እኔ ነኝ ማሳደግ የጀመርኩትና ሊጥሉ ሲሉ እኔ ነኝ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣር አልችልም። እየወሰዱ ይጥሉብኝ ነበር ይገሉብኝ ነበር በምርጥ ነው። ታድገን በቃ ለነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበር።
የልጅነት ምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪኝ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው። ግን በቅርብ ጊዜ ላይሰንስ ያገኛል። ትንሽ አሁን የመንግስት አሰራር አቁሟል። አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነስ ነው እንደነገርኩ ማለት ማህበረሰቡን መቀየር የሚችል አዌርነስ ነው። ድርጊትም አለ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት። ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኝ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤት እሳቸው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለነው፣ የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አሁን ያለው ግን በደንብ ይሰራል። አሁን ላይም እንሶች መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንዴ የሚካሄድ ምገባ ነው። እሱ ያው ማህበረሰቡኛ ላይ ሰው የኛን አሻራ ተከትሎ እዛ አካባቢ ላይ ያሉት እንሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው ይሰራል።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጪ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከሕፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርህራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ይንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራ ማያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላልና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል። እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ። እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አረን ወይ በስራ ተይዘህ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። ያ እንስሳ ደግሞ በዕጣ ፈንታ ለመብላት ነው ተርቦ ጠጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ተዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ ያጠቃሃል፣ ይቀጠቅጠሃል። እና ቢደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚህ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመርኩ ጊዜ አስደንግጡኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬ ያለው ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ተረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥተው ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል ሩቅ ሆነው። ምክንያቱም አንድ ቅልብልም ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዝ አደረግ የሚለው ገና ነው። እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛ ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
ቅድም የማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው
እና የሚነሱትን እንስሳት የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘን ነው የምንፈት ያለብህ ማለት ነው። ሁሉ እንደዛም ሆኖ ትልቅ ሸልተርን ከፍተን ሁሉላ እንሰማት እንቻለን ማለት አይደለም ቢያንስ የተጎዱ እንስሳትን በተለይ የሚያርፉበት ነገር ማድረግ እንችላለን እና ሸልተር በጣም ወሳኝ ነው። አሁን ላይ ስለዚህ የተንቀሳቀሱ ያሉት ዶኔሽኖች በማሰባሰብ ሸልተሮችን ለመከራየት ምክንያቱም አሁን ለሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለሳብ ደግሞ ስትል የሚያከራይ ከለምናምና እሱ ትልቅ ችግር ነው። ሸልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሸልተር መፈጠር ነው። ህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ ይወደደም ማያሳከምበት ይሄ ደግዴለሽ ማያሳከሙት ሳይሆን እንስሳ ይወደደም ማያሳከምበት ምክንያት ኮስቱ ሃይ ስለሆነ ነው። በጣም የእንስሳ ህክምና ክፍያው በጣም ውድ ነውና እሱ ነገሮች በቅናሽ የሚገኙበት ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረግበት ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋም እንደዚህ አይነት ተቋሞች ደስ እንኳን በየክፍለ ከተማው አንድ መኖር አለበት ግዴታ ነው ለእንስሶቹ ሲባል ማለት ነውና እንደዚህ አይነቶችን ተቋማት መገንባት እንፈልጋለን። የጉዳና ላይ በተለይ ሴት ውሾች ናቸው አሁን የሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል ከወለደች በኋላ ሴቷ አትፈልግም ጥቅም የላትም እንደዚህ አይነት ነገር ነው ያለው ነው። የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው መኪና ነው ያን እንደ ሰፈር እንዲያደርጉ እንፈልጋለን እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች አህዮችን ከጥቃት መከላከል ማህበረሰቡ ማንቃት እኔ ነጥቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታረጋቸው ነገሮች እየቀነሱ ያንተ ሉድ እየቀነሰ ነው የሚሄደውና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይታጠቁበት ሀገር የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደሌላው ዓለም እንደውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ በጣም ትልቅ ቢሽ ነው የመጣበሻው ቢሽ ነው።
ተብን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላችሁን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ ጀመርሽ ወጣት ነሽ። ሐሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። በመቀጠል አሉላ ከበደ የሰው ሰራሽ ልህቀት ስጋት ስለሆነባቸው የኬንያ የኪነ ጥበብ ሰዎች ይነግረናል።
የሰው ሰራሽ ልህቀት ቴክኖሎጂ ይበልጥ እየተስፋፋ በመጣበት በአሁኑ ወቅት አንዳንድ የኬንያ ኩባንያዎችና የንግድ ድርጅቶች ጊዜና ወጪን ለመቆጠብ በማለም የተለያዩ ስራዎችን በኮምፒውተር በሚታገዙ ሮቦቶች ማከናወንን የአሰራር ስርዓታቸው አካል ማድረግ ይዘዋል። በናይሮቢ ከሚገኙት ግዙፍ የህትመት ኩባንያዎች አንዱ የሆነው ካርሳቲ ፕሮዳክትስ የሰው ሰራሽ ልህቀት ቴክኖሎጂን ካሰራራቸው ካዋሃዱ ተቋማት ውስጥ አንዱ ሆኗል። አንዳንዱን ስራዎች እንደወትሮው ሁሉ በሌሎች ድርጅቶች ባለሙያዎች ከመተማመን ይልቅ በተለይ የመጽሐፍ ሽፋኖችን ጽሑፎችንና አጠቃላይ የመጽሐፍ ዲዛይኖችን ስራ ሰው ሰራሽ ልህቀትን በመጠቀም እነኚህን ስራዎች ለማጠናቀቅ ይወስድበት የነበረውን ጊዜ በአማካይ ከሶስት ወር ወደ አንድ ወር ማሳነስ መቻሉን አመልክቷል።
Because everything is within your fingertips.
So ሁሉም በቀላሉ ልንደርስበት በምንችል ቅርበት ላይ የሚገኝ እንደመሆኑ ጊዜ መቆጠብ ብቻ ሳይሆን ለዚህ አይነቱ አገልግሎት የውጪ ኃይል መቅጠር ስለማይኖርብህ በወጪም ረገድ መቆጠብ ያስችልሃል። ስለሆነም በአሁኑ ወቅት የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም የምናድነው ወጪ የመጨረሻውን የምርት ውጤት ለማሻሻልም ያግዛል።
ውድሩ የተሰኘው የኮሚኒኬሽን አገልግሎት ድርጅት የምስራቅና ደቡብ አፍሪካ ኃላፊ ዴቪድ ካሬጋ እንዳስረዱት የሰው ሰራሽ ልህቀት ቴክኖሎጂ ኩባንያዎች ከደንበኞቻቸው ጋር የተሻለ ግንኙነት መፍጠር እንዲችሉም እየረዳ ነው።
You know, with AI, where
ድርጅቶች ተቋማትና ኩባንያዎች የሰው ሰራሽ ልህቀትን ተጠቅመው የቱጋ ነው አሁን ወጪን ቀንሼ ነገር ግን ውጤታማ የሚሰኝ ግንኙነት መቀጠል የምችለው የሚለውን መጠየቅ ይዘዋል። በበኩሌ ያስተዋልኩትና በትክክልም ማየት እንደሚቻለው ከድርጅትም ሆነ ከደንበኞች አሊያም ከኩባንያዎች እይታ አንጻር የሰው ሰራሽ ልህቀት እሴት ፈጣሪ የሆነ መምጣቱን ነው።
በአንጻሩ ቴክኖሎጂው ይበልጥ እየተለመደና እየተዘወተረ መምጣቱ ከዘርፉ ባለሙያዎች ዘንድ ስጋት እየፈጠረና ለማስታወቂያ ድርጅቶችም የሚያገኙት የሥራ መጠንና ገቢ እየቀነሰ ነው። ሲሞን ሙዋንዚያ ከነኚህ መሰሉ ድርጅቶች አንዱ ለሆነው ዘ አርትስ ግሩፕ የተባለ ኩባንያ የፈጠራ ሥራዎች ክፍላላፊ መሆን ያገለግላል። ምንም እንኳን እየተቀየረ ያለውን አሰራር ሁኔታና ኩባንያዎች እያገኙ ያሉትን ጥቅም ቢያምንም ማስታወቂያ ሥራዎቻቸው ግን በባለሙያዎች መተማመኑ የተሻለ ነው ይላል።
All the design work is done in-house, so that means
ሁሉም የንድፍ ሥራዎች በድርጅቱ ሠራተኞች በራሳቸው ነው የተሰሩት። ይህም ማለት የአገልግሎት አቅራቢው ድርጅት የሚያገኘው የገቢ መጠን አነስተኛ ይሆናል ማለት ነው። ይሁን እንጂ ኩባንያዎች በራሳቸው ይህን ሥራ መስራት መቀጠል የሚመርጡበት ሁኔታ አይታየኝም። ምክንያቱም ሰዎች ይበልጡኑ ጠንካራ በሆኑባቸው በዋናዎቹ ሥራዎቻቸው ላይ እንዲያተኩሩ አጽንኦት ሰጥተን ስለምንመክርና ይህንንም ስለምናበረታታ ኩባንያዎች ወደዚያ ያዘነብላሉ የሚል ግምት የለኝም።
በአሁኑ ወቅት የማስታወቂያ ሥራዎችን ለመስራት ጥቅም ላይ የሚውሉት የሰው ሠራሽ ቴክኖሎጂ ፕሮግራሞች አንዳንድ ጊዜ በርካታ ሰዓታት ለሚጠይቅ የአርቶት ሥራ የሚዳርጉ የተበላሹ ገጽታዎችና እንግዳ መልክ ያላቸው ትዕይንቶችን ሲከስቱም ይታያሉ። ይሁን እንጂ ባለም አቀፉ የማስታወቂያ ጥናት ማዕከል ዘገባ መሰረት በአፍሪካ ለማስታወቂያው ዘርፍ ይወጣ የነበረው የገንዘብ መጠን ባለፈው ዓመት ብቻ በ11.6% ቀንሷል። ይህም የሰው ሰራሽ ልህቀት ቴክኖሎጂን የመጠቀም ዝንባሌ እየጨመረ መምጣቱን አመላካች ነው ብሎታል።
አሉላና መሰግናለን። ናይጄሪያ በሚታየው የኑሮ ውድነትን በመቃወም የሀገሪቱ ዜጎች ከሰሞኑ ሰልፍ ወጥተዋል። በመላሹ መንግስት ከሀገሪቱ ጎተራ እህል እንዲስተራጭ ማድረጓል። ቲሞቲ አቢዞ ከአቡጃ ላከውን ዘገባ እንግዶ ወልዴ አቀናብሮታል።
የአፍሪካ ልማት ባንክ ማስጠንቀቂያውን ያወጣው የአገሪቱን አጠቃላይ የኢኮኖሚ ሁኔታ በሚያመለክተው ሪፖርቱ ላይ ነው። ባንኩ እንደሚለው አፍሪካ በአጠቃላይ የኢኮኖሚ እድገት ብታሳይም በያዝነው የፈረንጆቹ 2024 ዓመተ ምህረት በኢትዮጵያ፣ አንጎላ፣ ኬንያና ናይጄሪያ የነዳጅና የምግብ ዋጋ መጨመርና ገንዘብ ዋጋውን ማጣት የውስጥ ግጭቶችን ሊጭር ይችላል። በምስራቅ አውሮፓና በመካከለኛው ምስራቅ የሚስተዋሉት ግጭቶች አቅርቦትን በማዛባት የዋጋ ግሽበትን በመላው ዓለም ሊፈጥሩ ይችላሉ። ይህም የአፍሪካን ሁኔታ እንደሚያባብስ ባንኩ ገልጿል። በረሃብና በዋጋ መናር ምክንያት በናይጄሪያ ተቃውሞ እያየለ መጥቷል። የጸጥታ ጉዳይ ተንታኙ ሴናተር ኢሮግቡ ከአፍሪካ ልማት ባንክ አስተያየት ጋር ይስማማሉ።
It's obvious for even to the blind to see.
ለህይወት አስፈላጊ የሆኑት ሶስት ነገሮች ማለትም ምግብ፣ መጠለያና ልብስ በበቂ በማይገኙበት ሁኔታ ማህበራዊ ውከት እንደሚፈጠር ግልጽ ነው። ከነዚህ ውስጥ ደግሞ ምግብ አንገብጋቢው ጉዳይ ነው። ካለ ምግብ በህይወት መቆየት አይቻልም። እናም ናይጄሪያውያን እያመሩ ያሉት ወደዚህ አይነት ሁኔታ ውስጥ ነው። ሰዎች አለመረጋጋት ይታይባቸዋል። እንደ እውነቱ ከሆነ በናይጄሪያ ያለው አንድ አስረኛ ችግር በሌላ ሀገር ተከስቶ ቢሆን ከፍተኛ ውከት በተፈጠረ ነበር። ለምን ያህል ጊዜ በዚህ ሁኔታ ውስጥ እንደምቆይ ይታየናል።
በሌላ በኩል አፍሪካ በፍጥነት እያደጉ የመጡ ኢኮኖሚዎች እንዳሏት ባንኩ ተቀምጧል። አይቮሪ ኮስት፣ ኒጀር፣ ሩዋንዳና ሴኔጋል ተጠቃሽ ናቸው። እድገቱ ግን እንደየኢኮኖሚ ፖሊሲያቸው ከሀገር ሀገር እንደሚለያይ ባንኩ አስታውቋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ባለፈው ግንቦት ወደ ስልጣን እንደወጡ የነዳጅ ድጎማን ማስቀረትን ጨምሮ ከበድ ያለ የኢኮኖሚ ማሻሻያ አድርገዋል። ማሻሻያው ወደፊት ተቃሚ ውጤት እንደሚያመጣ ባለስልጣናት ቢገልጹም ድንገት የተፈጠረው ለውጥ ግን በኢኮኖሚው ላይ አሉታዊ ተጽዕኖ አስከትሏል። ባለፈው ዓመት በናይጄሪያ ግሽበቱ 29.9% ደርሶ ነበር። ከ1996 ወዲህ ከፍተኛው ነው ተብሏል። በዚህ ምክንያት የምግብ ዋጋ እንዲቀንስ በሚል ባለስልጣናት 102 ሺህ ሜትሪክ ቶን እህል ከጎተራ ወጥቶ እንዲሰራጭ አድርገዋል። በአገሪቱ ያለውን ሁኔታ አስመልክቶ ኤታማዦር ሹሙ ሜጀር ጀነራል ክሪስቶፈር ሙሳ ባለፈው ማክሰኞ ለዜና ሰዎች መግለጫ ሰጥተዋል።
The entire world is feeling the heat. It's not only Nigeria.
ዓለም ሁሉ ችግሩ እየተሰማ ነው። የናይጄሪያ ብቻ ችግር አይደለም። እዚህና እዚያ የሚታዩ ተቃውሞዎች አሉ። መንግስት ዝም አላለም። ለተግዳሮቶቹ መፍትሄ ለማግኘት ጥረት በማድረግ ላይ ነው። እህል ወደ ገበያው እንዲለቀቅ ተደርጓል። እርዳታውን በመላ አገሪቱ ለማዳረስ ሥራ ተሰርቷል። የዶላርና የመለወጫ ዋጋ ጉዳይ ከሁሉም ነገሮች ጋር የተገናኘ ነው። ችግሮቹ የተከሰቱትም በዚያ ምክንያት ነው።
በአፍሪካ በመጪዎቹ 2 ዓመታት የሚኖረው የኢኮኖሚ እድገት 3.8 በመቶ እና 4.2 በመቶ ሊሆን እንደሚችል የአፍሪካ ልማት ባንክ ይገልጻል። ይህም በዓለም ካለው አማካይ እድገት በላይ እንደሆነ ተቆሟል። ተቃዋሚዎቹ ግን የምግብና የመሰረታዊ ሸቀጦች ዋጋን መቋቋም እስካልቻሉ ድረስ ሰልፋቸውን እንደሚቀጥሉ አስታውቀዋል። ቲሞቲ ኦቢዙ ከአቡጃ ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
እንግዱና መሰግናለን። በዚህ ሳምንት ሩሲያ ዩክሬንን ከወረረች 2 ዓመት ሲሞላታል። ከዚህ ጋር ተያይዞ የአውሮፓ ህብረት ስላስተናዳቸው መርሃ ግብሮች የሚናገረውን ዘገባ ደግሞ እንግዶ ወልድ ያቀርባል።
የሩሲያ ወረራ 2 ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አብዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለሀገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሃውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሃውስ ይገልጻል። ዩክሬን ከአብዲቭካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር።
Do not ask Ukraine when the war will end. Ask yourself.
ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።
በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፔንደንት የተሰኘው የድረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በስራ ገበታዋ ላይ ነበረች። የድረ ገጽ ጋዜጣውም ገና አንድ ወሩ ነበር።
Antony Blinken said that the invasion of Ukraine is going to start.
Antony Blinken, የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለስራ ዝግጁ ነበረች።
We prepared a news item saying Putin announces war against Ukraine and
አንድ ዜና አዘጋጀን። ፑቲን በዩክሬን ላይ ጦርነት አውጇል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አከባቢ ፍንዳታዎች መስማት ጀመርን።
የድህረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፔንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች።
It is very frustrating to be here in Ukraine and to watch all the news coming out.
እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል፣ ለኛ ግን ጉዳዩ የሰዩትን የተመለከተ ጉዳይ ነው።
ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው።
We become much stronger. By arms, by people, and definitely.
ሰራዊታችን በሰው ኃይል ተጠናከረ። በርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር።
በኪቭ ነዋሪዎች ጦርነቱ እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስ ነዋሪ ነው።
I want to see my mother, father. They are from they are
አባትና እናቴን ማየት ሻለሁ። ውጭ ሀገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው።
ሌላው የከተማዋ ነዋሪ ኦሌክሲ የሚያክለው አለ።
በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቆመን ግዛታችንን ማስመለስ እንፈልጋለን።
ካተሪና ደግሞ የዓለም አቀፍን ማህበረሰብ ገዛ አስፈላጊነት አጽንኦት ሰጣለች።
ይህ ጦርነት ረጅም ጊዜ ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማህበረሰብ ገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም።
ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመስግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ ሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።